ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሐምሌ 21 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ ዜና እናሰማለን። በማስከተልም በየሳምንቱ አርብ የምናቀርብላችሁ ከእናንተ ከአድማጮቻችን የደረሱንን ደብዳቤዎች የምናቀርብበት የደብዳቤዎች አምድ ዝግጅታችንን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
የአሜሪካ ኮንግረስ የውጭ ጉዳይ ኮሚቴ ሐሙስ ሐምሌ 20 ቀን ባደረገው ስብሰባ የወያኔን አገዛዝ የሰብአዊ መብት አያያዝ አስመልክቶ በምክር ቤቱ አባል በሚስተር ክሪስ ስሚዝ የቀረበውን የሕግ ረቂቅ በሙሉ ድምፅ አጽድቆታል። ይህ ውሳኔ የወያኔ አገዛዝን የሰብአዊ መብት ረገጣ የሚያወግዝ ሲሆን በወያኔ ባለሥልጣኖች ላይም በግለሰብ ደረጃ ማዕቀብ ሊጣልባቸው የሚችል መሆኑን የሚጠቁም ነው። ውሳኔ 128 ተብሎ የሚታወቀው በሙሉ ድምፅ ያለፈው ይህ ውሳኔ የወያኔ አገዛዝ የአስቸኳይ ጊዜ አዋጁ እንዲያነሳ፣ የአገዛዙ የጸጥታ ኃይሎች ከመጠን ያለፈ ኃይል እንዳይጠቀሙ እንዲያደርግ፣ በኦሮሞና በአማራ አካባቢዎች የተደረጉ ግድያዎችን አስመልክቶ ጥልቅ ምርመራ እንዲካሄድ፣ ተቃዋሚዎችን፣ አክቲቪስቶችንና ጋዜጠኞችን እንዲፈታ፣ የሕዝቡን ሕገ መንግሥታዊ የመሰብሰብ መብትንና የሚዲያ ነጻነት እንዲያከብር፣ ስለ ሀገሪቱ እድገት ይፋ የሆነ ውይይት ከሕዝቡ ጋር እንዲያካሄድ፣ በኢትዮጵያ ስላለው የሰብአዊ መብት ሁኔታ የተባበሩት መንግሥታት ድርጅት ወኪሎች የሚያካሄዱት ምርመራና ክትትል እንዲፈቀድ፣ በተቃዋሚ ድርጅቶች የሚቀርቡ ቅሬታዎችን እንዲያስተናግድ፣ የግድያ የቶርቸር ዜጎችን የማሰር ወንጀል የፈጸሙትን የአገዛዙን ባለሥልጣኖች ለፍርድ እንዲያቀርብ፣ በቅሊንጦ እስር ቤት ለደረሰው የእሳት ቃጠሎ ተገቢውን ምርመራ እንዲያካሄድ ይጠይቃል። ውሳኔው ጠንከር ያለ የኢኮኖሚ ወይም የትብብር ማዕቀብ ያላደረገ ቢሆንም የማግኒትስኪ ሕግ ተብሎ የሚጠራውና በግለሰቦች ላይ ልዩ ማዕቀብ የሚያደርገው ሕግ በወያኔ ባለሥልጣኖች ላይ በግለሰብ ደረጃ ተግባራዊ እንዲሆን ጠቁሟል። አቋምን ከመግለጽ አንጻር የአሜሪካው ምክር ቤት የወሰደው አቋም መልካም እርምጃ ነው ያሉ ክፍሎች ወያኔን ወደ ሥልጣን የመጣውና ከፍተኛ ጥረት በማድረግ በሥልጣን እንዲደላደር ያደረገው የአሜሪካ መንግሥት ወያኔ በሕዝብ ላይ የፈጸመ ለሚገኘው ወንጀልና በደል በከፊል ተጠያቂ ስለሆነ የወያኔን አገዛዝ ከሥልጣን ለማስወገድ ኃላፊነት አለበትም ይላሉ። አርብ ሐምሌ 21 ቀን የፌዴራሉ ከፍተኛ ፍርድ ቤት የቀድሞ የአንድነት ፓርቲ የአመራር አባል የሆኑት ዳንኤል ስበሺ ተከሰውበት የነበረው የሽብርተኝነት ክስ ያነሳላቸው መሆኑ ታውቋል። አቶ ዳንኤል ስበሺ በቅርቡ ለኢትዮጵያ ሰብአዊ መብት ፕሮጀክት ተቋም በሰጡት ቃል በእስር ቤት ሆነው በጨለማ ምርመራ እየተካሄደባቸው እንዲሁም በከፍተኛ ደረጃ መደብደባቸውና በዚህም ሳቢያ የግራ ጆሯቸው እንደደነቆረ፣ በጨለማና ቀዝቃዛ ክፍል ለረጅም ጊዜ መቀመጣቸውን፣ ቤተሰብ እንዳይጠይቃቸው መደረጉንና ሕክምና እንደተከለከሉ ገልጸው እንደነበር ይታወቃል። ከዚህ በተጨማሪ ፖሊስ አቶ አብርሃ ደስታን ባለማቅረቡ ፍርድ ቤቱ ክሱን ውድቅ አድርጎ ሰርዞታል። በተያያዘ ዜና ንግሥት ይርጋ በእስር ቤት አስተዳደር የተፈጸመበትን ግፍ በመዘርዘር ያቀረበችው አቤቱታ ፍርድ ቤቱ ተመልክቶ መብቷ እንዲከበር የቤተሰብ ጉብኝት እንዲፈቀድላት ሲልም አዟል። የተባበሩት መንግሥታት የሕፃናት መርጃ ድርጅት አርብ ሐምሌ 21 ቀን በሰጠው መግለጫ እየተካሄደ ባለው የእርስ በርስ ጦርነት ምክንያት የኮንጎ ዲሞክራት ሪፐብሊክ ምስራቃዊ ግዛት ከካሳይ ክፍል ሀገር ከ850,000 በላይ ሕፃናት ወደ ሌላ ቦታ መሰደዳቸውን ገልጿል። ተቋሙ ይህ በዓለም ላይ ከፍተኛው የሕፃናት መፈናቀል መሆኑንም ጠቁሞ በአሁኑ ወቅት ብዙዎቹ ሕፃናት እንክብካቤ በሚደረግላቸው ካምፖች ውስጥ መኖራቸውን ገልጿል። ከዓመት በፊት በምስራቅ ኮንጎ አንድ ያካባቢ ተዋቂ መሪ መገደሉን ተከትሎ በተነሳው የርስ በርስ ጦርነት ከ3000 በላይ የሆኑ ዜጎች ህይወታቸውን ሲያጡ ከ1.4 ሚሊዮን በላይ የሚሆኑ ዜጎች ቤት ንብረታቸውን ጥለው መሰደዳቸው ይታወቃል። ባለፈው ማክሰኞ በናይጄሪያ ሰሜን ምስራቅ ቦኮ ሐራም ባካሄደው የደፈጣ ውጊያ የሞቱ ሰዎች ቁጥር 48 መድረሱን የሆስፒታል ባለስልጣኖች አስታወቁ። ባለስልጣኖቹ የ18 ወታደሮችና የ30 ሰላማዊ ሰዎች አስከሬኖች ወደ ሆስፒታሉ መምጣታቸውን ገልጸው ከነዚህ ውስጥ ቢያንስ 5ቱ በነዳጅ ፍለጋ የተሰማሩ የዩኒቨርሲቲ ሰራተኞች መሆናቸውን ተናግረዋል። የናይጄሪያ ወታደራዊ ተቋም የሞቱ ወታደሮች ቁጥር 10 መሆኑና የነዳጅ ፍለጋው ሥራ እንዲቋረጥ መደረጉን አሳውቋል። ቀደም ብሎ ከዓለም ሀብታሞች ተርታ በ51ኛ ቦታ በመሆን በአፍሪካ ሀብታም የተባሉ የናይጄሪያው አሊኮ ዳንጎቴ በዚህ ዓመት በወጣው የፎርብስ መጽሔት ላይ ወደ 105ኛ ዝቅ ያሉ መሆናቸው ታውቋል። ሀብታሙ ቀደም ብሎ የነበራቸው ሀብት 15.4 ቢሊዮን የነበረ ሲሆን ደፈረንጆቹ አቆጣጠር በ2016 ገንዘባቸው ወደ 12.2 ቢሊዮን ዝቅ ማለቱን መጽሔቱ ጠቁሟል። ሚስተር አሊኮ ዳንጎቴ ሀብታቸውን ያከማቹት በሲሚንቶ፣ በስኳርና በዱቄት ሥራ ላይ ሲሆን ባለፈው ዓመት የአርሴናል እግር ኳስ ክለብ ለመግዛት ማቀዳቸውን ይፋ ሲያደርጉ ስማቸው በዜና ማሰራጫዎች በሰፊው መነገሩ ይታወቃል። የወያኔ አገዛዝ ባለሥልጣኖች በፈጠሩባቸው ጫና ምክንያት በኢትዮጵያ ያላቸውን የሲሚንቶ ፋብሪካ ለመዝጋት ማስፈራራታቸውም ይታወሳል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
የደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ጤናስትልኝ እንደምን ሰነበታችሁ አድማጮቻችን። ደብዳቤዎች አምድ ዝግጅታችንን አሁን እንጀምራለን። ለዛሬ የደብዳቤዎች አምድ ዝግጅታችን የመጀመሪያውን ደብዳቤ የላኩልን ሰላማዊት ነጋሽ ከአቃቂ ናቸው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ የሬዲዮ ፕሮግራም አዘጋጆች ሰላም ጤና ይስጥልኝ ይላለሁ። ኢትዮጵያ ዛሬ በነቀዝ ከተበላ እህል የተለየ ቁመና የላትም። ነቀዝ የእህሉን አስፈላጊ የሆኑ የውስጥ አካሉን በልቶ ገለባውን ብቻ ያስቀረዋል። ከውጭ ሲያዩት እህል ይመስላል፣ ውስጣዊ አካሉ ግን ተበልቶ አልቋል። ኢትዮጵያም ዛሬ ከውጭ ሲመለከቷት ያለች ትመስላለች፣ በሕይወት ግን የለችም። ወያኔን የመሰለ ነቀዝ ፈልቶባታል። ኢትዮጵያ በውስጧ የያዘቻቸው ሀብቶቿ በወያኔ ነቀዞች እየተዘረፉ ነው። ሀብቷ ተበልቶ አልቋል፣ ተመዝብሯል። ወያኔ ኢትዮጵያን ለመመዝበርና ለመዝረፍ የመጠቁና የተለያዩ ዘዴዎችን ይጠቀማል። የዝርፊያ ዘዴን ከጊዜ ወደ ጊዜ እየቀያየሩና እየለዋወጡ ከጫፍ እንዳደረሱት የሀገሪቱን ሕዝቧን በመለወጥ ወይም ለማሳደግ ቢጠቀሙበት ኖሮ ኢትዮጵያ የት በደረሰች ነበር። ወያኔዎች ለተለያዩ የዝርፊያ ተግባሮቻቸው ስልጣናቸውን ተገን አድርገው ተጠቅመውበታል። ዝምድናቸውን ይጠቀሙበታል። ሕገ መንግሥታቸው መከላከያና ማጥቂያም አድርገው ተጠቅመውበታል። መንግሥታዊ የሚባሉ መጨቆኛ ተቋሞቻቸውን ሁሉ ተጠቅመዋል። በዚህም ተአምረኛ የሚባሉ የዝርፊያ ተውኔቶችን ከውነዋል። የመከላከያ ጦር የጭነት መኪኖች የኮንትሮባንድ ሸቀጦች መጫኛ ሆነዋል። አንድ ባሊስትራ የሚያክል ወርቅ በብረት ተቀይሮ የተዘረፈው ከብሔራዊ ባንክ መሆኑንም ሰምተናል። ከ16 ቢሊዮን በላይ የሚገመት የአሜሪካ ዶላር ወደ ባዕድ አገር ባንኮች መሸጋገሩንም ከሶስት ዓመታት በፊት ይሰማል። የኮንትሮባንድ ንግድ አጧጧፊዎቹ ትልልቆቹ ወያኔዎች ናቸው። ከሰሞኑ እየተደመጡ ያሉ የወያኔዎች ዝርፊያ አይነቶች ደግሞ የአርባ ስልሳ ኮንዶሚኒየም ተመዝጋቢዎች በተሰበሰበ ገንዘብና በተሰሩት ቤቶች ላይ ያገጠጠ የዝርፊያ ተግባር መፈጸሙ በአደባባይ እየተነገረ ነው። የዚህን ዝርፊያ ተግባር አቀናባሪውም ሆነ እውነቱን ሽምጥጥ እያደረገ ሲክድ የተሰማው የአዲስ አበባ ምክትል ከንቲባ አባተ ስጦታው የመሆኑ ጉዳይ ደግሞ ጉድ እያስባለ ይገኛል። መቼም ብአዴንና ኦህዴዶች በሉ የተባሉትን ከማለት ያለፈ ስራ የላቸውም የሚለውንም አባተ ስጦታው እያረጋገጠው ያለ ጉዳይ ነው። በአርባ ስልሳ ኮንዶሚኒየም ቤቶች ላይ ለኪራይ ቤቶች ስም ገቢ እንዲደረግ የታዘዘበትን የጽሑፍ ትዕዛዝ አባተ ስጦታው ሐሰት ሲልም ተስተውሏል። ወርቅና ቡና ሀብት ላይ የተቃጣው የዝርፊያ ተግባር የአገሪቱን የውጭ ገቢ ንግድ ሚዛንን ከአደጋ ላይ መጣሉም በስፋት እየተነገረ ነው። ከወርቅና ቡና ሽያጭ ውስጥ ከ60 ከመቶ በላይ የሚሆነው ገንዘብ ወደ መንግስት ካዝና ሳይገባ በአየር ላይ እንደሚጠፋ የሰሞኑ አብይ መነጋገሪያ ርዕስ ሆኗል ሲሉ ሰላማዊት ነጋሽ ከአቃቂ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርባለሁ። በ2008 ዓመተ ምህረት በተለያዩ የሀገሪቱ ክፍሎች በጎጠኛው ወያኔ ላይ የህዝብ አመጾች ተቀስቅሰው ነበር። ከነዚህ አካባቢዎች ውስጥ የትውልድ ቦታዬ የሆነችውና በሰሜን ሸዋ የምትገኘው ማጀቴ አንዷ ነበረች። የማጀቴ ህዝብ ለረጅም ጊዜያት በትግስት ጥያቄዎቹን እያቀረበ ምላሹን እየተጠባበቀ ለረጅም ዓመታት ቆይቷል። የትግስት ትርጓሜው ለወያኔ ፍርሃት ነው። መታገስ ለወያኔ የብስለት ሳይሆን የሞኝነት መገለጫ መስሎ ይታየዋል። በሀገሪቱ ባለፉት ዓመታት የታየ እጅግ ዘግናኝ የሆኑ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጭቆናዎች እየደረሱበት የኢትዮጵያን ህዝብ ዝምታ በፍርሃት መስለው ሰይመውታል። የማጀቴ የህዝብ ጥያቄ የፍትህ ጥያቄ ነበር። ዛሬም ገና አልተቋጨ ስለሆነ ጥያቄው የዲሞክራሲ ጥያቄ መሆኑን ህዝቡ ያምናል። ትግሉ ምላሽ እስካላገኘም ጥያቄው ይቀጥላል። ማጀቴ ከንጉሠ ነገሥቱ አገዛዝ ጀምሮ ራሷን ችላ በወረዳነት ስትተዳደር የነበረች ቦታ ነች። በዘመነ ወያኔ ግን በአንጾኪያ ወረዳ ስር እንድትጠቃለል በኃይል በወያኔዎች ተጫነባት። ይህ ውሳኔ በህዝብ ላይ ሲወሰን ህዝብ አልተጠየቀም? የህዝቡ ስነ ልቦና ከየትኛው አካባቢ ጋር የበለጠ ትስስር አለው? ጂኦግራፊያዊ አቀማመጡስ ለየትኛው አካባቢ ይቀርባል? ማለቴን ወደ አንጾኪያ ከማካለል ይልቅ ሌላ የተሻለ አማራጭ ይኖራል ወይስ አይኖርም የሚሉ የመፍትሄ ሐሳቦች በስፋት እንዲታዩ እድል አልተሰጠም። የግፍ ውሳኔ ብቻ ከወያኔዎቹ ወደ ማጀቴ ህዝብ ተወረወረ። በትግስት ጥያቄውን እያቀረበ ለአመታት ተንገላተው የማጀቴ ህዝብ ትግስቱ በ2008 ዓ.ም ተሟጠጠ። ከእንግዲህ የእኛን ችግር የማይሰማ ለእኛ ችግር መፍትሄ ለመሻት ፈቃደኛ ያልሆነ አገዛዝ አይገዛልም። የባንክና የጤና ተቋሞች ብቻ ሲቀሩ ሌሎች መንግስታዊ ተቋሞችን አስወጥቶ ራሱን በራሱ ማስተዳደር ጀመር። ትግስት እንደ ፍራት ቆጥሮ ለ25 ዓመታት ሲጨፍርብን የነበረው ወያኔና ተላላኪዎቹ የህዝብ አመት ውሎ አድሮ መራርና ጠንካራ ሊሆን እንደሚችል በውሉ ሲያጤኑ ለድርድር ራሳችንን አዘጋጅተናልና ኑ በማለት ከሀገር ሽማግሌዎችና የህዝብ ወኪሎች ጋር በዞን ከተማ ለመደራደር የአማራው ክልል ፕሬዝዳንት ተብየው ምክትሉ በስብሰባው ተገኙ። በዚህ ስብሰባ ላይ የመረረና የከፋው ህዝብ የሚናገረው ምሬትና ብሶት ከዚህ ተመለስ የሚባል አልነበረም፣ በጣም ከራር ነበር። ከመቶ በላይ የሚሆኑ ሽማግሌዎችና ከህዝብ ወኪል የተሰጣቸው ወኪሎች የማስፈራራት መንገድንም የወያኔ ልኡኮች ሞክረው ነበር። በስብሰባ ላይ የተሳተፈው ህዝብ የሰጣቸው መልስ ግን ከዚህ የጠራችሁን ለማስፈራራት ነውን? ውሳኔያችሁ ከሆነና የሚያዋጣችሁ ከሆነ ቀጥሉ፣ ተኩሱም መግደልም ትችላላችሁ የሚል ቁርጥ ያለ ውሳኔ ነገሯቸው። እኛን ለመጨፍጨፍ ስትነሱ እኛም ዝም ብለን እንደማንመለከት እንደማንሞትም እወቁት፣ የእኛን ሞት የሚበቀል ወገን እንዳለንም አትርሱት የሚል ከረር ያለ መልስ ተሰጣቸው። የወያኔ መልክተኞች ጥያቄያችሁ ከአቅማችን በላይ ነው፣ ለጊዜው ወደ ኤፍራትና ግድም ወረዳ ስር እየተዳደራችሁ ወደፊት ዘላቂ መፍትሄ እንሰጣችኋለን ከሚል ስምምነት ተደረሰ። ስብሰባው ተበተነ። ዘላቂ መፍትሄ የተባለውም ይኸው እስከዛሬ አልተሰጠንም። ዝምታው ምንድን ነው? ዛሬም ለወያኔ የምናቀርበው ጥያቄዎች አሉ። የማጀቴ ህዝብ ጥያቄ የራሳችን ወረዳ እንዲኖረን ነው። የማጀቴ ህዝብ በዝምታ መዘናጋት የለብንም፣ ትግላችንን መቀጠል አለብን የሚል መልእክቴን አስተላልፉልኝ። ደምሴ አስፋው ማጀቴ።
ተከታዩን ደብዳቤ ላኩልን በዛ ወርቅ አሰፋ ከድሬዳዋ ናቸው። የራሷ እያረረባት የሰው ታማስላለች ይሏታል። እንደ ወያኔ የእሷን ማንነት በውል ሳታጤን ለሌሎች የማስመሰል ሥራን ለመሥራት ለምትጥር ሴት ወይዘሮ። የኢትዮጵያ የቅርብ ጎረቤት አገራት በሰላም እጦት ይታመሳሉ። ደቡብ ሱዳን፣ ሶማሊያ፣ የመን የመሳሰሉትን መጥቀስ ይቻላል። ከጦርነት በተጨማሪ ረሃብ፣ ድርቅ፣ ኮሌራም የእነዚህ አገራትን ህዝቦች እየፈጃቸውና እያሰቃያቸው ነው። የእነዚህ አገራት የሰላም እጦት፣ ረሃብ፣ ድርቅና ኮሌራ በሽታ በወያኔ መገናኛ ብዙሃን በስፋት ይነገራሉ። ወያኔዎች ስለ ኢትዮጵያ ተመሳሳይ ችግሮች መኖር ግን መገናኛ ብዙሃኖቻቸው እውነታውን ትንፍሽ አይሉም፣ እውነቱን አይናገሩም። ረሃብና ድርቁ ያደረሰው ጉዳት አናሳ ነው፣ ተቋቁመነዋል፣ የህዝብ አመፃውንም ተቆጣጥረነዋል፣ የጸረ ሰላም ኃይሎችን ሴራ ሰባብረነዋል፣ ኮሌራውንም አተት እያሉ ሲያሞካሹም መስማት የተለመደ ነው። የጎረቤት አገራትን የሰላም እጦትና የእርስ በርስ ግጭቶችንም እንሸምግል እያሉ ሲሯሯጡም በዓይናችን እየተመከት በጆሮአችንም እየሰማን ነው። የራሷ እያረረባት የሰው ታማስላለች የሚባለው ለዚህ አይነቱ የወያኔ የማስመሰያ ከንቱ ጩኸት ምላሽ ይሆናል በሚል ነው። የኢትዮጵያ ተጨባጭ እውነታ የሚናገረው ነገር ቢኖር ድርቁም ረሃቡም ኮሌራውም በኢትዮጵያ መኖሩን ነው። የረሃብ መጠኑ ደግሞ ድርቅ ገባባቸው በሚባሉ የኢትዮጵያ አካባቢዎች ብቻ የተገደበ ሳይሆን አብዛኛው የከተማ ነዋሪ እየራበው እየጠማው እየታረዘ ውሎ የሚያድር መሆኑን ነው። ከተለያዩ የአገሪቱ አካባቢዎች በድርቁ ሳቢያ የተፈናቀሉ አርሶ አደሮችና አርብቶ አደሮች ወደ ከተማ እየፈለሱ መሆናቸው የዚህ በወያኔ የተደበቀ ምስጢር አጋላጮች ናቸው። የሰላም እጦቱም ቢሆን እውን በኢትዮጵያ የለም ማለት ይቻላልን? የኢትዮጵያ የሰላም ሁኔታም የሚመስለው ለመፈንዳት በተቃረበ በሚፍለቀለቅ እሳተ ገሞራ ነው። ኢትዮጵያ እኮ ያስቸኳይ ጊዜ አዋጅ የታወጀባት አገር ናት። እርግጥ ነው የኢትዮጵያ ሁኔታ ከሌሎች አገራት የሚለየው የኢትዮጵያ ህዝብ የሚታገለውና ጠላቱ የሆነውን ወያኔና ስርዓቱን ለመታገል ተግቶ የተነሳ መሆኑን የሚያረጋግጥ ነው። ያስቸኳይ ጊዜ አዋጅ በወያኔ የስልጣን ዘመን እድሜን ለጥቂት ጊዜ ማሰንበት ይችል ይሆናል እንጂ ዘላቂ መፍትሄን ማምጣት አይቻለውም። በአስቸኳይ ጊዜ አዋጅ ስር ያሉ የኢትዮጵያ አካባቢዎች ተቃውሟቸውንና ቁጣቸውን ዛሬም እያሰሙ ነውና የአፈና አገዛዝ በኃይል የተጫነበት ለምዝበራ የተራበ ህዝብ ወገኖቹ በግፍ የተጨፈጨፉበት፣ የሚታሰሩበት፣ የሚሰወሩበት፣ በግፍ የሚሰቃዩበት የኢትዮጵያ ህዝብ የወያኔን የአስቸኳይ ጊዜ አዋጅ ጥሶ አይወጣም ማለት ስህተት ነው። በአምቦ፣ በጊንጪ፣ በአርሲ፣ በወልቃይት፣ በደብረ ዘይት፣ በሻሸመኔ፣ በባህር ዳር፣ በጎንደር፣ በአስበተፈሪ፣ ጭሮ ወዘተ በወያኔ አጋዚ ጦር በግፍ የተጨፈጨፉ ወገኖቻችን ደም ዛሬም ይጮሃል፣ ነገም ይጣራል፣ የፍትህ ያለህ እያለም ይጣራል። ከሞቱት በላይ ከቆሙት በታች በሆነው የኢትዮጵያ ህዝብም ከወያኔ ጋር የሚያደርገውን መራር ትግል መቀጠሉም የማይቀር እውነት ነው። ወያኔ በራሱ ጉያ ውስጥ የታፈኑ እሳቶችን ተሸክሞ ለደቡብ ሱዳን፣ ለየመን፣ ለሶማሌ ህዝቦች ተቆርቋሪ መስሎ መታየት ያዛኝ ቅቤ አንጓች ያስብለዋል ሲሉ በዛው ተሰማ ደብዳቤያቸውን አጠናቀዋል።
ይድረስ ይህ መልእክቴ ለፍኖት ሬዲዮ አዘጋጆች በሙሉ እንደከረማችሁ እያልኩ እቺ መልእክቴን እንድታስተላልፉልኝ በጥሞና እጠይቃለሁ። አዲስ አበባ የኢትዮጵያ ህዝብ ዋና ከተማ ሆና ተቀጥላለች። በ19ኛው ክፍለ ዘመን መገባደጃ አካባቢ በሚኒሊክና በጣይቱ የተመሰረተችው የሀገሪቱ ዋና ከተማ አዲስ አበባ ተወደደም ተጠላ ባለቤትነቷ የመላው የኢትዮጵያ ህዝብ ብቻ ነው። ወደፊትም እንዲሁ ሆና ትኖራለች። ከተመሰረተችበት ቀን ጀምሮ በውስጧ የሚኖሩ ዜጎቿ ዘር ማንዘራቸው ኢትዮጵያውያን ናቸው። ብሔርና ነገድ፣ ዘርና ሃይማኖት፣ ጎሳና ጾታ ሳይለያቸው አብረው ኖረዋል። ክፉና ደጉን፣ ሀዘንና ደስታውን፣ ራብና ጥማቱን፣ የውጭ ወራሪውንም ሆነ የአገር ውስጥ አምባገነኖች በደልና ግፍ ሁሉ አብረው ተጋፍተዋል። የካቲት ሰማዕታት ደም ጮኸቱ የሁሉም የአዲስ አበባዎች ድምጽ ነው። ይህን በደምና በአጽም የተጻፈ ታሪካዊ ሰነድ ማንም አይፈቀውም። አዲስ አበባ የግራዚያኒንና የወያኔን አረመናዊ ግድያ አይታለች። የደርግንም ፋሽስታዊ ጭፍጨፋ በስቃይ አሳልፋለች። በሁለቱም ስርዓቶች የአዲስ አበባ ልጆች ደም እንደ ሐምሌ ዝናብ ጎርፍ ተጥለቅልቆበታል። የተጥለቀለቀውም ደም የሁሉም ዜጎች ንጹህ ደም ነው። ይህንን ክቡር ደም የዘረኞች የክልል ሽንሸና ሊለውጠው አይችልም። አዲስ አበባ የሸዋ ክፍለ ሀገር መናገሻ ነች። የመላው ኢትዮጵያም ዋና ከተማ ነች። ይህንን ክብረ ወሰኗን ተጎናጽፋ እስከ ዓለም ፍጻሜ ትቀጥላለች። ስራ አጣ መነኩሴ ቆቡን ቀደው ይሰፋል እንደሚባለው የትግሬ ወያኔዎች የሚሰሩትን ሲያጡ በማያገባቸው እየገቡ በሰላም አብሮ የኖረውን የአዲስ አበባ ነዋሪ የሸገርን ተወላጅ ይበጠብጡታል። ብጥብጡና ረብሻው ግን ዞሮ ዞሮ በራሳቸው ላይ እንደሚጠመጠምባቸው አልተገነዘቡትም። የመርግ ባህሪ ያለው ህዝብ መሰረትና ዋልታ በጎደለው ቅድ አይፈታም። ስልጣን ለማራዘሚያ ተብሎ እንዳበደ ውሻ አንዱን እያነሱ ሌላውን ቢከልሱ የትም አያደርስም። ፋይዳ የለውም። ትርፉ ኪሳራው ነው ይቀራል። ወያኔ ጓነ እየ ጓነ ብቻ ጥቅምና ከጥቅማችን በስተቀር ባዕዳነን እንደማለት ነው እያሉ ከጥቅማችን በስተቀር ከኢትዮጵያ ህዝብ ጋር ምንም ግንኙነት አይኖርንም ባዕዳነን በሚል እምነት ቀኑ በነጋና በመሸ ቁጥር የአገሪቱ መሰረታዊ ተቋማትና እሴቶች ሁሉ እያፈለሳቸው ይገኛል። መላዋን ሀገር በክልል በጥስጣ ሸንሽኖ የኢትዮጵያን ህዝብ በዘር ለመከፋፈል ያደረገው ሙከራ ያልተሳካለት መሆኑ ቢረዳም አሁን ደግሞ የዋና ከተማውን የአዲስ አበባ ነዋሪ ለመበወዝ ይፍጨረጨራል።
አላማው ግልጽ ነው። አማራና ኦሮሞን ያጋጩ የስልጣን ድምዮን ለማራዘም የማሰር ችሎታውና የማስተዋል ምጥቀቱ እጅግ ከፍተኛ ደረጃ የደረሰው የኦሮሞና የአማራ ህዝብ በትግሬው ያኖች ከፋፋይ ሴራ እንደማይታለል በድጋሚ በተደጋጋሚ አጋጣሚ ሁሉ በተግባር አስመስክሯል። በየጊዜው የሚጠመድበትን ወጥመድ ሁሉ እንዳመጣጡ አክሽፎታል። ያሁንም ተንኩል ያከሽፈዋል። ወያኔ ምላሱ እንደ ሻማ የሚለበልብ አፉ እንደ ባብ የሚናደፍ መሆኑ መላ ኢትዮጵያ ህዝብ ጠንቅቆ አውቆታል። ሞኝን ፈልግ ብሎታል። በመርዝ ምላስ አንነደፍም ብሎታል። ክብራን ወገኖቼ አድማጮቼ ለአንበሳ አይመትሩም ለብላይ አይመክሩም። በመሆኑ እናንተን ለመምከር የሞራል ብቃት አለኝ ብዬ አልደፍርም። የሀገሬ አሳዛኝ ሁኔታ ስለሚያስጠይቀኝ ብቻ የኢትዮጵያን ጉዳይ ከእናንተ ጋር አብሬ ለመወያየት ብቻ ስል ነው ይቺን መልእክት ለማስተላለፍ የተነሳሁት። በዚሁም የሚከተሉን ተጨባጭ ሁኔታዎች እንድትገነዘቧቸው በትህትና አሳስባለሁ። አንደኛ፣ የትግሬ ወያኔዎች ከእንግዲህ ወዲህ የመግዛት አቅማቸው ተመናምኗል። ሁሉም ነገር ከቁጥጥራቸው ውጪ እየወጣ ላይ ነው። ሁለተኛ፣ የኢትዮጵያ ህዝብ አሻፍረኝ አልገዛም ብሎ አምጾ መነሳት በየቦታው የሞሸረት ትግል በማድረግ ላይ ይገኛል። ይህ ክስተት ሁላችንንም ቢያስደስተንም ትግሉ ተቀናይቶ ለመራመድ ግን ብዙ ጥረት መደረግ አለበት። ትግሉ ውጤት ለማስመዝገብ ከተፈለገ በማዕከላዊ ዝና አመራር መስተናገድ ወሳኝ ይሆናል። ሶስተኛ፣ ትግሉ ይርዘም የሚጠር ወያኔ ተደምስሶ መጨረሻ ሀገራችን ከወያኔዎች መንጋጋ እንደምትላቀቅ ቅንጣት ያህል አልጠራጠርም። ዘላለማዊቷ ኢትዮጵያ ሀገራችን በነጻነቷ ምንጊዜም መኖሯን ትቀጥላለች የሚል ጽኑ እምነት አለኝ። እምነቴን እንደምትጋሩት አልጠራጠርም። ኢትዮጵያ ለዘላለም ትኑር። ተስፋዬ ዘለቀ ከሚድዌስት አሜሪካ።
ውድ የፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ኢያፓ የሳተላይት ሬዲዮ ስርጭት አዘጋጆችና አቅራቢዎች እንዲሁም የፍኖተ ታዳሚዎች ልባዊ ሰላምታዬ ይድረሳችሁ። ለ26 ዓመታት ብቅ ጥልቅ ያዙን ልቀቁን የሚሉ ታጋይ በሉን የሚሉ ከግለሰብ እስከ ድርጅት በርካቶች ተዘርተው ሳይዘረዝሩ በዛው አረው ወሪያቸውም ሽታቸውም መጥፋቱን አይተን ሰምተን ታዝበናል። ጥቂት የማይባሉ ድርጅቶች ገዢውን ዘረኛ ቡድን ለመታገል ኢህአፓ ላይ የጭቃ ጅራፋቸውን ማጮሁን ተያይዘውታል። ወያኔ ኢህአፓን ለማዳከም ያላደረገው ሴራ የለም። በተለያዩ ጊዜያት አንጃዎች እንዲፈጠሩ አድርጓል። የተፈጠሩት አንጃዎችም የድርጅቱን ስያሜና የልሳኑን መጠሪያ ዴሞክራሲያ የሚለውን እንዲጠቀሙ ያደረገው የወያኔ ደባ ለመሆኑ የሚያጠራጥር አይደለም። ጸሐፍትና ፈሪሳውያን በአነጋገራቸውና በአረማመዳቸው እንደሚለዩ ሁሉ አንጃዎችና ባንዳዎችን አነጋገራቸው ለዛቢስ በመሆኑና ጥላቢስ በመሆናቸው ከሰዎች መሃል ነቅሶ ማውጣቱ ቀላል ነው ላለው። በበኩሌ ወያኔ አንጃዎችን በቀጥታም ይሁን በተዘዋዋሪ በገንዘብ እንደሚደጉም የሰናፍጭ ቅንጣት ታክል እንኳ አልጠራጠርም። በተለያዩ ወቅቶች ባንጀኝነት ከኢህአፓ የተገለሉትን ሁሉ ወያኔ እንዲሰባሰቡና በኢህአፓ ላይ ህብረት እንዲፈጥሩ በየጊዜው እየተደረገ ካለው ጸረ ኢህአፓ ሴራና እንቅስቃሴ ለመረዳት አላዳገተኝም። ዋሽንግተን የሚገኘው የወያኔ ኤምባሲ የፖለቲካና የደህንነት ክፍሉ ዋና ተልእኮ ኢህአፓን ሰርጎ መግባት፣ ከኢህአፓ የወጡ አንጃዎች የገንዘብና የቁሳቁስ አቅማቸው እንዲዳብር ገንዘብ መድቦ እየተንቀሳቀሰ ለመሆኑ ለማወቅ ድንጋይ መፈንቀል አላስፈለገኝም። በአሜሪካና በአውሮፓ የመሸጉ ጨፍጫፊዎችና ገራፊዎችን እያሰባሰበ ባለው የአንጃ ጥላ ስር ለመሸሸግ እየተጠጉ እንደሆነ ከወዳጆቼ ከሚደርሱኝ መረጃዎች ተገንዝቤያለሁ። ለኔ አንጃ ባንዳ ነው። አንጃ ከሃዲ ነው። ለኔ አንጃ እድፍ ቆሻሻ ነው። ለኔ አንጃ ገዳይ ነው። እህቶቼንና ወንድሞቼን ከገረፉ፣ የእህትና የወንድሞቼን ጥፍሮችና ጥርሶች በፒንሳ ከነቀሉ፣ የእህትና የወንድሞቼን ጀርባዎች በእሳት ከለበለቡ፣ በስለት ከመተሩ፣ በሲባጓ አንቀው ከገደሉ፣ በጥይት ከረሸኑ፣ የህትና የወንድሞችን አስከሬኖች በየመንገዱ ከጣሉና ከጎተቱ ወዘተ ጋር በኢህአፓ ላይ የሚዶሉት ሁሉ ነፍሰ ገዳዮች ናቸው። በርኖስ ቢገለብጡትም በርኖስነቱ እንደማይሰት ሁሉ አንጃ ምን ቢኳኳል ካጥፊነቱ አይታቀብምና አንጃን በስሙ እየጠሩ ማጋለጡ ተገቢም የማይዘሉትም ይዋሊደር የማይባል ግዴታችን ሊሆን ይገባዋል። ካንጃና ከባንዳ ጋር እርቅ የለም ባይ ነኝ። በወንድሞቼና በእህቶቼ ደም ከታጠበ አረመኔ ጋር በየፈፋው በየጉራንጉሩ በየካፌውና በየደብሩ በኢህአፓ ላይ የሚዶልት ሁሉ የኢትዮጵያና የህዝቧ ጸር ነው። አንጃዎችና የባንዳዎች መገለጫ ባህሪያት ዘርፋቸው የተሽጎረጎረ መሆኑ ሊታወቅ ይገባዋል። ዛሬ በርካቶች ወያኔ በቀደደው የጥፋት ቦይ ሲፈሱ እያየሁ የእኩይነት ልክፍት እስከ መቀበሪያ ጉድጓድ አፋፍ ድረስ መሆኑን ተረድቻለሁ። ወያኔ የዘራውን በዘር የመከፋፈል መህር ሊያጭድ በተቀባረበበትና ምድር ቁና የሆነችበት እንደሆነ እየታወቀ የአማራ ነጻ አውጪ፣ የጎንደር ነጻ አውጪ፣ የጎጃም ነጻ አውጪ፣ የሸዋ ነጻ አውጪ፣ የወሎ ነጻ አውጪ የሚባሉ እንዳሸን እየፈሉ መሆናቸው በሶሻል ሚዲያዎች ሳይ ባንጎል ማሰብ ቀርቶ በመቀበጫ ማሰብ ብልህነት እየሆነ መምጣቱን ተረድቻለሁ። እንዲህ ካለው አገር አደፍራሽ አፍራሽ ከሆነ ደባ ጀርባ ማን እንዳለ ለማወቅ በበኩሌ አያዳግትም ባይ ነኝ። ያለ ጥርጥር እንዲህ ያለ መጠሪያ ይዘው መቋቋማቸውን እየለፈፉ ካሉ ትርኪ ምርኪዎች ጀርባ ወያኔ አለ። ወያኔን ለማስወገድ የሚቻለው ለኢትዮጵያ አንድነትና ሉዓላዊነት በመታገል እንጂ የጎጥና የከፈፍል መስመር በማስመር እንዳልሆነ ዛሬ የኢትዮጵያ ወጣቶች፣ የኢትዮጵያ ገበሬዎች፣ የኢትዮጵያ ነጋዴዎች፣ የኢትዮጵያ መምህራን፣ ተማሪዎች፣ ሴቶች፣ በአጠቃላይ የኢትዮጵያ ሕዝብ አድቅቆና ሰልቆ የተረዳው ሀቅ ነው። አንዳንዶች ኢትዮጵያ አደገኛ ሁኔታ ላይ እና አደገኛ ወቅት ላይ እንደሆነች እየጠቀሱ እነሱ ራሳቸው አደጋ ፈጣሪ መሆናቸውን ሲክዱ ስሰማ ያመኛል። በሻቢያ በኩል አድርገው ነጻነታችንን ይዘውልን እንደሚመጡ ሲናኙ አያፍሩም። የኢሳያስ ቡድንና ወያኔ የአንድ ሳንቲም ግልባጮች ናቸው እኮ። ሁለቱም ለኢትዮጵያ ጥፋት የተቋቋሙና ይህንኑ ክፉ ዓላማቸው ለማሳካት የማይመስሉት ጉድጓድ ሊኖር እንደማይችል አምናለሁ። በሻቢያ አንቀልባ ታዝሎ የሚመጣ አርበኛ ሳይሆን ባንዳ ነው ላለው። ምክንያቱም ሻቢያ ለኢትዮጵያ ጥፋት በውኑም በህልሙም ይማስናል እንጂ ለኢትዮጵያ በጎ የሆነ እንኳን ህልም ቅዠትም አይኖረውምና በሻቢያ የተፈለፈሉ ሁሉ በሻቢያ የክፋት ተዋሃሲ የተመዘሩ ለመሆናቸው ግንባሬን ሳላጽፍ እናገራለሁ። ህወሓት የትግራይን ህዝብ አማራና ኦሮሞ ህብረት ፈጥረው ትግራይን ሊወሩ ነው የሚል ቅስቀሳ እያካሄደ ከመሆኑም በላይ ወታደራዊ ስልጠናም እያካሄደ መሆኑን በስፋት ሲነገር እሰማለሁ። በቅርቡም የአማራና የትግራይ ኮንፈረንስ በሚል ቢወቅቱት እንቦጭ የሆነ ስብሰባ አካሂደው አማራና ትግራይ እርቅ አወረዱ እያሉ ሲቦተልኩ እየሰማሁ የወያኔ መርህ እንዳይጧ እኛም አውቀናል ጉድጓድ ምሰናል አይነት መሆኑን ታዝቤያለሁ። ለወያኔ ራስ ምታት የሆነበት የኦሮሞ ብሶት ብሶቴ ነው፣ የአማራ ብሶት ብሶቴ ነው፣ የኮንሶ ብሶት ብሶቴ፣ የአፋር ብሶት ብሶቴ ነው፣ የጋምቤላው ብሶቴ ነው፣ የሙስሊሙ ብሶት ብሶቴ ነው፣ የክርስቲያኑ ብሶት ብሶቴ ነው ወዘተ ብሎ ኢትዮጵያውያን በሙሉ በአንድነት ቆመው ወያኔን መወዝወዛቸው ነው። ተጠናክሮ ሊተሳሰር የሚገባው በአንድነት ቆሞ ወያኔ የማንበርከኩ ትግል ነው ላለው። ይህንን የህዝብ የአንድነትና በህብረት የመታገል ጥሪ ተጻሮ መቆም ወንጀል ነው፣ ክህደት ባንዳነት ነው። በየጎጡ ተደራጅቶ የሚደረግ እንቅስቃሴ የህዝብን የህብረት ትግል ይጎዳል። ወያኔ የጭቆና የእድሜ ገመዱን እንዲያራዝም ይረዳዋል። መታወቅ ያለበት ወያኔ ለመልካም ገጽታ ግንባታ ለሚለው ቧልት ለፈረንጅ ደላላዎች ከሚከፍለው የአሜሪካ ዶላር ባልተናነሰ ተቃዋሚ ድርጅቶችን ለመከፋፈልና ተሰሚነታቸውን ለማግዶፍ እንደሚያወጣ ከአንዳንድ ምንጮችም ተገንዝቤያለሁ። በተለይ ወያኔ በውጭና በአገር ቤት ኢህአፓን ሰርጎ ለመግባትና ለመበተን ያላደረገው ሴራ እንደሌለ ማወቅ ችያለሁ። ኢህአፓን ለመምታት አንዱ መንገድ የኢህአፓን ታሪክ አቆሽሾና አንኳሶ ማቅረብ በመሆኑ ወያኔ በርካታ ቡትቱ መጽሐፍትን አጽፎ ቢያሳትምም ያተረፈው ትዝብት እንጂ ሌላ ዓለም ሆኑንም መናገር ወዳለው ወያኔን ለመታገል የመጀመሪያው እርምጃ እግሮቻችንን ከወያኔ ግምጫማዎች ማውጣትና የራሳችንን ያንድነት ጫማ መጫማት ነው ላለው ተባብረን ወያኔን አንጃን ባንዳን ታግለን እናታችንን ኢትዮጵያን እንታደግ ሲሉ አክሊለ ከቀላዳምባ ሐረር ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ፕሮግራም አዘጋጆች የፕሮግራሙ አድማጮች ለሁላችሁም የከበረ ሰላምታዬን አቀርባለሁ። ትምህርት ለሀገርና ህዝብ ዝግጅት እንዲሁም ዘርፈ ብዙ ለሆኑ የልማት ችግሮች ሁሉ መፍቻ ቁልፍ መሳሪያ የመሆኑ ጉዳይ እሰጥ ገባ የሚከፈትበት ጉዳይ አይደለም። ትምህርት አልቦ የሚደረግ ጉዞ ለሀገርና ህዝብ የልማት መሰረት በሆኑ በአካባቢያዊ የተፈጥሮ ሀብቶች ላይ ውድመትን ማስከተል አቀሪ ነው። የሰባዊና የኢኮኖሚ ልማቶችን ያቀጨጨ ወደ ጥፋት ጎዳና የሚያሽቆለቁልበት ሁኔታዎች ሊፈጠራሉ። ትምርት በሁሉም ስራ ዘርፎች ላይ ለሚመጣ ለውጥና ለማት ሁሉ እናት ሙያ ነው የሚባለው ለዚህ ነው። በሌላ በኩል የሀገርና የህዝብ መሰረት አድርጎ ያልተቀረጸ የትምርት ፖሊሲ ባልተዘረጋበት ሁኔታ የተፈጠረው ሀብት ይወድማል፣ ይመረዛል፣ ይመናመናል። የሰው ሀብትም ከትምህርት ጦት ለሚመጡ አደጋዎች ይጋለጣል። ለአካባቢው ጠላት ይሆናል። በቀጣይ ለሚመጡ ትውልዶች ጠላት መሆኑን ሳያውቀው ጠላት ይሆናል። የሀገሩም አጥፊ ይሆናል። የሀገሪቱም የሱ የሆኑ ደኖችን ይጨፈጭፋል፣ ያቃጥላል፣ የውሃ ሀብቶችን ይመርዛል፣ ይበክላል። የህይወቱ መሰረት የሆነው የእርሻ መሬት አፈር ሲመናመንና ሲቆረቁዝ ካለማወቁ የተነሳ በዝምታ እንዲመለከት ይገደዳል። ችግር ፈቺ የሆነ ትምህርት የተነፈገው ህዝብ ለጨቋኞችና ለአምባገነኖች ለመሬት ስለሚሆንላቸው ሆነ ብለው ያደነቁሩታል። መብቱንና ጥቅሞቹን ማስከበር ይሳነዋል። ሰብአዊና ዲሞክራሲያዊ መብቶች ሲታፈኑ መላው ይቸግረዋል። ለሀገሩ ሀብት የቤተ መልካች እንጂ ተጠቃሚ እንዳይሆን ይደረጋል። የትምህርት ጦት የድህነት ተጠቂ ያደርገዋል። የዕለት ጉርሱን ማሟላት እስኪሳነው ድረስ የድህነት ተጠቂ ይሆናል። በሀገራችንም ለሚታዩ ዘርፈ ብዙና ውስብስብ ችግሮች የህዝባና የኢትዮጵያ ጠላት በሆነው ወያኔ የተወረወረው የትምህርት ፖሊሲ በዋናነት ተጠያቂ ነው። ለሀገራችን የትምህርት ስርዓት ውድቀት በወያኔ ካለማወቅ ወይም በቸልተኝነት የተደረገ ሳይሆን ሆነ ተብሎ በትጋት የሚሰራበት መሆኑን መርሳት ስህተት ነው። በዚህ የሀገር ጥፋት ተግባር ከወያኔ በመቀጠል ተማርን የሚሉ ወገኖች ሁሉ በህዝብም በታሪክም በህግም ተጠያቂዎች ናቸው። ለመነሻ ይሆን ዘንድ እነዚህን ጭብጦች ከተመለከትን በኋላ የሀገራችን ትምህርት በአካባቢ ሀብቶቻችን በሰው ልማትና በኢኮኖሚ እድገታችን ላይ ሲባሉ በነበሩ አሉታዊ ገጽቶቻችን ላይ ምን ስኬት አስመዘገቡ፣ ምንስ ለውጥ አመጡ ብሎ መጠየቅ አግባብነት አለው የሚል እምነት አለን። የወያኔ ትምህርት ስርዓት በተፈጥሮ ሀብት ጥበቃና አጠቃቀም ላይ ምን ፋይዳ ሰራ? ጉዳቱ አመዘነ ወይስ ጥቅሙ ለሚሉ ጥያቄዎች በተጨባጭ ከሚስተዋሉ ጉዳቶች ጥቂቶቹን እንመልከት። በ26 የወያኔ ግዛት ዘመን የነፍስ ወከፍ የዕዳ ድርሻችን በጸጉራችን ልክ እስከሚሆን በተገኘ ብድርና እርዳታ ከ32 በላይ ዩኒቨርሲቲዎች ተገንብቷል። በተማሪዎች ላይ የባህል ለውጥ ማምጣት ያልቻለ የትምህርት ስርዓት መካን ነው የሚሉትን እውነት ነው። የወያኔ ባዶ ዩኒቨርሲቲዎች ማስተባበል አልቻሉም። ይበልጥ ወነትነቱ ትውልዱን በማምከን አረጋግጦት እንጂ የ26 ዓመታት የትምህርት ጉዟችን የቁልቁሎሽ መጓዝ ትምህርት የችግሮች ሁሉ መፍቻ ቁልፍ መሳሪያ ነው የሚለውን በተግባርና በንጥፈ ሐሳብ የተፈተነ ሳይንሳዊ እውነትን ውሸት ነው እንዲባል አስገድዶ እንጂ እውነት ነው ሲያስብልም አልተመለከትንም። በኢትዮጵያችን ዛሬ የተፈጥሮ ሀብቶቻችን ካላግባብ ሲወድሙ፣ ሲበከሉ፣ ሲመረዙ እንጂ እንክብካቤ ሲደረግላቸው አይስተዋልም። ለዚህ ማሳያ የሆን ዘንድ በወያኔ አጠራር የምሁራን ቁጮ መመራመሪያና መፍለቂያ እያለ የሚያሞካሻቸውና የወያኔ ጥፋት ተልኮ አራማጅ በሆኑ በርካታ ተቋሞች ውስጥ ዩኒቨርሲቲዎችን፣ ኮሌጆችን ከአካባቢ ሀብት ጋር ያላቸውን ተቃርኖና ጥፋትን እንድንመለከት መረጥኳቸው። ከፍተኛ የትምህርት ተቋማት ከተማሪዎች እስከ ዶክተር ፕሮፌሰሮች የደረሰ ስብስብን በውስጣቸው የያዙ ስለሆነ ነው። ለሀገራችን የትምህርት ቁንጮ ለሆኑ ዶክተሮችና ፕሮፌሰሮች በመናቅም ሳይሆን በአክብሮት ይመላቸዋለኝ። በመማር የሚገኝ የባህሪ ለውጥ ዛሬ የታጣው በተማሪዎቻችሁ ላይ ብቻ ሳይሆን በእናንተም ላይ ነው የሚል አስተያየቴን በተጨባጭ አቀርባለሁ። ጣና ሐይቅ በማጓጓዣ በቱሪዝም በኃይል ምንጭነት በአሳ ሀብት ምንጭነት ከሚሰጠው አስተዋጽኦ አንጻር ከትልልቆቹ ከኢትዮጵያ የተፈጥሮ ሀብቶች ውስጥ በግንባር ቀደምትነት ተጠቃሽ ነው። የጣና ሐይቅ ግን ዛሬ በመመረዝና በመበከል ወደ መጥፋት አደገኛ ሁኔታዎች ውስጥ እየገባ መሆኑን መፍትሄ አልባ የሆኑ ጥናቶች ይጠቁማሉ። በብክለት ሳቢያ በሚከሰት እንቦጭ አረም እየተወረረ ነው። ለእንቦጭ አረም መፈጠርና መስፋፋት መንስኤዎች ከኢንዱስትሪ፣ ከሆቴሎች፣ ከመኖሪያ ቤቶች፣ ከዩኒቨርሲቲዎች ወዘተ ወደ ሐይቁ በሚገቡ ኬሚካሎች መሆኑም በጥናቶች ተጠቁሟል። ታዲያ በጣና ሐይቅ በእንቦጭ አረም መወረር ተጠያቂ ከሆኑ የአካባቢው ተቋሞች ውስጥ የባህር ዳር ዩኒቨርሲቲ በግንባር ቀደምትነት ተጠቃሽ ነው። በአዲስ አበባ የአዲስ አበባ ዩኒቨርሲቲ ወደ ግንፍሌ ወይም አፍንጮ በር ወንዞች የገባ የብክለት መንስኤ የሆነ ቆሻሻ አልለቀኩም ማለት አይችልም። ለሐረማያ ሐይቅ መጥፋት የሐረማያ ዩኒቨርሲቲ፣ ለሐዋሳ ሐይቅ መበከል የሐዋሳ ዩኒቨርሲቲ፣ ለጫሞና በሐይቆች የአርባ ምንጭ ዩኒቨርሲቲ ከደሙ ንጹህ ነኝ የሚሉበት ሁኔታ አለም። የእነ ዶክተርና ፕሮፌሰር ስብስብ ማዕከል የሆኑ ዩኒቨርሲቲዎችን በአካባቢ ሀብት ውድመት ላይ በግንባር ቀደምትነት የመረጥኳቸው የወያኔ የትምህርት ፖሊሲ በአካባቢ ሀብት ጥበቃና እንክብካቤ ወደ ዜሮ ማሽቆልቆሉን በእነሱ መጀመሩ ሁኔታውን ያጎለዋል፣ ትምህርታዊነቱም ያነቃቃል በሚል ነው። በመሪ ደረጃ የዩኒቨርሲቲ ተቋማት በዙሪያቸው ባሉ ሀብቶች ላይ በሚታዩ ችግሮች ጥናትና ምርምሮችን በማካሄድ መፍትሄዎችን መጠቆም ሀገራዊም ህዝባዊም ግዴታቸው በመሆኑ ነው። የዩኒቨርሲቲ ተቋም ጥናትና ምርምሮችን አካሂደው መፍትሄዎችን ለህብረተሰብና መንግስት ማሳወቅ ወይም ተጽዕኖ መፍጠር ቢያቅታቸውና ቢሳናቸው የጥፋቱ ወይም የችግሩ ተዋናይ ከመሆን የመታቀብና አራያ መሆን ግዴታ አላቸው። መንግስት ባለበት ሀገር ማለት ነው። የነዚህና ሌሎች ዩኒቨርሲቲዎች ካልተማረው የህብረተሰብ ክፍል ያልተለየ የተፈጥሮ ሀብት ውድመት ላይ አድራጊ ሆነው ከተገኙ የወያኔ ትምህርት ስርዓት በአካባቢው ሀብት ጥበቃና አጠቃቀም ላይ የባህሪ ለውጥ በትውልዱ ላይ አላመጣም ከሚለው የስነ ትምህርት ሙያተኞች ድምዳሜ ላይ ያደርሰናል። በዜጎች ላይ አዎንታዊ የሚባል የባህሪ ለውጥ ማምጣት ያልቻለ የትምህርት ስርዓት በባህሪው ትውልድ መፍጠር ያልቻለ መካን ይባላል፣ ትውልዱም ገዳይ ያስብለዋል። ወያኔ ጸረ ኢትዮጵያ ነው ሲባል መገለጫዎቹ በርካታዎች ናቸው። የወያኔ ጸረ ኢትዮጵያነት የሀገር ዳር ድንበርን እየቆረሱ ለባዕዳን በመስጠት የአገሪቱን መጠንና ቅርጽ ላይ ለውጥ ማምጣት ላይ ብቻ የተገደበ አይደለም። ኢትዮጵያን ኢትዮጵያ ያስባሉ አካሎቿ የሆኑትን የተፈጥሮ ሀብቶቿን ማባከን ማጥፋትም ያካትታል። ኢትዮጵያ እንደ አካሏ ተሸክማ በውስጧ የያዘችው ከጉንዳን እስከ ዞን ያሉ የዱር እንስሳ ሀብቶቿን፣ ከዶሮ እስከ በሬ ያሉ የቤት እንስሳትን፣ በሀገሪቱ የሚገኙ ወንዞች፣ ሐይቆች፣ ተራሮች፣ ሸለቆዎች፣ የደን የአፈር ወዘተ ሀብቶችንም አጠቃሎ ነው ኢትዮጵያን ኢትዮጵያ የሚያስብለው። ወያኔ ለእነዚህ የተፈጥሮ ሀብቶች የሰጠው ትኩረት አናሳ ነው። በስርዓተ ትምህርቱም ላይ የሰጣቸው ትኩረቶች ውስን ነው። የሚሰጠውም ቢሆን በትውልዱና በዜጎች ላይ የባህሪ ለውጥ ማምጣት ያልቻለ መካን መሆኑን ከከፍተኛ ትምህርት ተቋማት በአካባቢው ካላቸው ተቃርኖ ማስረጃ መቁጠር አይቻልም። ውድ ፍኖቶች፣ የወያኔ ትምህርት ስርዓት ከተፈጥሮ ሀብት ላይ ያመጣ ያለውን የተቃርኖች ጉዞ ለዛሬው ለዚህ ላብቃ። በሚቀጥለው ሳምንት ከሰብአዊ መብትና ከኢኮኖሚ ልማት ጋር ያለውን አሉታዊ ተጽዕኖዎች ይዤ እቀርባለሁ። እስከሚቀጥለው ሳምንት ቸርን ሰንብት። ደግሰው ጉልማ፣ አዲስ አበባ።
ለዛሬ ዝግጅታችን የመደምደሚያውን ደብዳቤ የላኩልን ሙሉ ወርቅ በቀለ ከኮተቤ አዲስ አበባ ናቸው። ሰላም ጤና ይስጥልን ፍኖቶች፣ የአዲስ አበባ ህዝብ የአንድ ብሔር የበላይነት አስመረረን፣ ጎሰኝነት፣ ወገናዊነት ገደብ አጣ ለሚሉ ወገኖች ወያኔና ባለሞሎቹ የለም ውሸት ነው ይላሉ። እኛ ደግሞ ይህ አባባል ግመል ሰርቆ አጎንብሶ ከመሄድ ያልተለየ ነው እንላቸዋለን። እነሱ ግን በአዲስ አበባ የስልጣን ክፍፍል በብሔረሰቦች መካከል የተመጣጠነ ነው ሲሉ ዛሬም መስማት የተለመደ ነው። በመሬት ላይ ያለው የአዲስ አበባ ከተማ መስተዳደር ስር የስልጣንም ሆነ የሀብት ስርጭቱ ፍትሃዊ አለመሆኑን በተጨባጭ የሚያሳዩ ማስረጃዎችን መዘርዘር ይቻላል። በአንድ ወቅት የወያኔው ገዢ የነበረው መለስ ዜናዊ የመከላከያ ኃይሉ ከአንድ ብሔር በተውጣጡ የበታችና የበላይ መኮንኖች መዋጡን ሲያስተባብል የወያኔ ታጋዮች ከሌሎች የተሻለ ልምድና ችሎታ ስላላቸው ነው ሲል መደመጡ ይታወሳል። የመከላከያ የደህንነቱ የፖሊስ ኃይሉ በትግሬ ብሔር ስር ብቻ መዋጡን ወያኔዎች ሐሰት ቢሉም የአዲስ አበባ ህዝብ በየለቱ በአይኑ የሚመለከተው እውነት ስለሆነ ለማስተባበል መሞከሩ ሁለተኛ ስህተት ይሆናል። በሲቪል መንግስታዊ ተቋሞች ውስጥ በፌደራልና በአዲስ አበባ በሚገኙ ተቋማት የትግራይ ተወላጆች የበላይነት አይታይምን? ይህን እውነት በየጊዜው ላካፍላችሁ ቃል ገባለሁ። ለዛሬው የተወሰኑትን ላካፍላችሁ። በሁሉም የመንግስት መስሪያ ቤቶች የወያኔ የበላይነት በሁለት መንኩ ተግባራዊ ይደረጋል። የመጀመሪያው መንገድ የአንድ መንግስታዊ መስሪያ ቤትን ዋና ኃላፊነት አድርጎ በቀጥታ በመሾም ነው። ሁለተኛው መንገድ ደግሞ ዋና ኃላፊውን በአዴን ኦህዴድ የደቡብ ያደርግና ምክትሉን የትግራይ ተወላጅ ያደርጋል። በዚህ አሻሻም ዘዴ ላይ ወሳኙ ምክትሉ እንጂ ዋናው አይደለም። ለዚህ የአዲስ አበባ ትምህርት ቢሮ ሹመትን ለአብነት መጥቀስ ይቻላል። የትምህርት ቢሮ ዋና ኃላፊው የደኢህዴኑ ዴላሞ ሲሆን ፈላጅ ቆራጩ ግን በምክትልነት የተቀመጠው የወያኔው ኃይለስላሴ ነው። ከሁለቱ አንዱን ማድረግ ካልተቻለ ደግሞ የዋና ኃላፊው ጸሐፊ የወያኔ አባል ተሆንና ትመራዋለች፣ ትሰልለዋለች፣ ከታች ወደ ላይም ታዛዋለች። መቼም ይህን የወያኔ አሰራር የአዲስ አበባ ህዝብ አያውቅም ብሎ መገመት ጅልነት ነው። በሌላ በኩል የወያኔን የኮንዶሚኒየም ግንባታና ልማትን በሚመለከት ቃለ መጠይቅ የሚደረግላቸው የራሳቸው ብሔር ተወላጆች መሆናቸውን ስም ጠቅሼ ጽፌላችሁ ነበር። ወያኔ ለፖለቲካ ጥቅሙ ሲል ከህዝብ ጋር እያላተማቸው መሆኑን ሊረዱት አልቻሉም። ሰሞኑን ደግሞ በቴሌቪዥን መስኮት ስለ መንገዶች ባለስልጣን አሰራርን ለህዝብ ይፋ ለማድረግ ጦማይ ወልደ ገብርኤልን እንደ ህዝብ ግንኙነት ኃላፊ አድርገው አቀረቡ። የኢትዮጵያ ህዝብ የቁጠባ ባህሉ አድጓል ዳብሯል ለማለት አብርሃ ተከስተን የገንዘብ ሚኒስትርን አቀረቡ። ትርሃስ ብርሃኔ የሆቴልና ቱሪዝም አስተዋዋቂ ሆና አቀረበች። ወይዘሮ ብርሃንና መብራቱ ወልደ ሰንበት ደግሞ አዎ የገንዘብ ቁጠባ ባህላችን ዳብሯል ለሚለው ምስክር ሆነው ቀረቡ። የሳምንቱ ዋና ዋና እንግዶች እነዚህ ነበሩ። የአዲስ አበባ ነዋሪ የሆናችሁ የትግራይ ተወላጆች ወቅቱ እንደ ልብ የሚፈነጭበት አይደለም። ወያኔ ያቆሰለውን ያሳረረውን ህዝብ ልብ እናገኛለን ብላችሁ አትድከሙ። ወያኔን ከማገልገል የበሰበሰ ፖለቲካ ስርዓት እንጠግናለን ብላችሁ በመሸ ሰዓት አትድገሙ። ራሳችሁን ወደ ህዝብ አስጠግታችሁ ከወያኔ ራቁ የሚል መልእክቴን አስተላልፉልኝ ሲሉ ሙሉወርቅ በቀለ ከኮተቤ አዲስ አበባ ደብዳቤያቸውን አጠናቀዋል። እኛም ለዛሬ ያለንን የደብዳቤዎች አምድ ዝግጅታችንን በዚህ እናጠናቅቃለን። ሳምንት አርብ እስከምንገናኝ ደህና ቆዩን። መልካም ሳምንት።
አንቺ ፍቅር አምባ ሀገሬ አዲስ አበባ ፍቅር መጀመሪያ
ነገር አወይ ነገርና ይነገረና አቦ እስከ መቼ ድረስ ወያኔ ቀጥቀጠን በደማችን አጥ ገና ከጅምሩ ትግልን በፊደል ለጥቆም በተግባር ሞተው ያስተማሩን እየበሏሳ እኛ ጀግና ትውልድ እኛ አስመጥሩ ፋሽስትን ያዋረዱ ባንዳን ያሳፈሩ ይህ የህዝብ አገር አልማዝ የክፉ ቀን ጥላ የጨለማው ኩራዝ ሲመጡ የሚነጥሩ ሲነጥሩ የሚማቱ ለመርጩማ ብለው ያልተንሸራተቱ ከትላንትም በስቲያ ትላንትናም ዛሬ ክህደት ያልቃጣቸው ዳር እስከ ዳር ሀገር የኛ የሚላቸው ስጋ ሳይስባቸው አጥንት ሳይቆጥሩ ሃይማኖት ሳይለዩ መስዋዕት የሆኑት በየአደባባዩ አሁን ነገረና የነገረን እንጂ ለምን አንነገር የነ አብዱል ሐኪም የነ ገብረ እግዚአብሔር የነ ገብረ አምላክ የነ አብዱል ጀባር የነ አመቱላ ቅድስትና አበባ የነ ከልጅ አሊ ፍሬወት ዘቢባ በደም የተጻፈው ታሪካቸውን በሚሰቀጥ መልክ አው በሚዘገንን ትራፊን ለቅም ትራፊን እንጨልጥ ልባችንን አርገን ወያኔ ምሽግ ውስጥ የዛን ትውልድ ታሪክ በደት አሲድ ስንፈትግ ማጥፋት ለማይቻል ስንልጥ ላንድ እግር በርጩማ ሽምባሽን ሆን ብለን ደፋ ቀና ምንል ታሪክ የማይመረን የህዝብ ያገር ጸላት እርመበላዎች ነን አወይ ነገረና ይነገረን እንጂ ለምን አንነገር አው ከተቆረቆርን ካሰብን ለወገን ካሰብን ለሀገር ይነገረን እንጂ ለምን አንነገር ይህንን ቁትውልድ የህዝብ ሀገር አልማዝ የክፉ ቀን ጥላ የጨለማ ኩራዝ በዘር ተደራይቶ ስልጣን ስላልያዘ ውብ ድንቅ ታሪኩ በገዳዎቹ ጣት እየተደለዘ እየተሰረዘ እየተጫጫረ በደሙ ሲነገድ እንዴት አይሰቀጥቅ ውስጥ አካል አያነድ ወይ ማአዚ ወላንተ አይገድስ እኔ ወያኔ ግብዣ ስንቱን ልህቅ ነኝ ባይ አድርጎት መጋዣ ያኔ ትግሉ ሲጀመር ዛሬ ዶክተር ፕሮፌሰር ከርቆስ ሳጥን ውስጥ ተደብቆ ነበር ደግሞም ፋሽስቶች ፈርጠጠው ፋሽስቶች ሲገቡ ከየጉራንጉሩ ሲያኮበኩ መስመር የነደፈ ያዘጋጀ ሜዳ ሀፍረት ጠፍሴ በላ ካሪና ባንዳ የዛን ትውልድ ታሪክ ሲያጎድፍ ሲያቆሽሽ የሱ ቃጭል ሆነን መስዋዕትነቱን በሐሰት ገዝግዘን ልንቀብር የሞከርን አይን በጫት ጠብን እርበበላዎች ነን ይነገረን እንጂ ለምን አንነገር ይነገረን እንጂ አወይ ነገረና ይነገረና አቦ እስከ መቼ ድረስ ወያኔ ቀጥቀጠን በደማችን ፋጥ ወያኔ በጥይት እስላም ክርስቲያን አላዛውን ተወጣት ፍርክስክስ ያደርጋል የህፃን ጭንቅላት ያለ ርህራሄ ምርጉዟን ሸልቶ ይዝናናል አልወዬ ቢላው እስኪ ከፍቶ እንዲህ ሆኖ ሳለ የምንኖረው ህይወት ጮታችን ሳምንት ዝምታችን አመት መቼ በዚያ በቃ ከዚያም አልፈን ተርፈን ከገዳያችን ጋር ዙሪያ ክብ ሰርተን በድር ተሰባስበን መዋጮውን ከፍለን አብረን ሁለን አድረን ቁቡን ጠጥተን ከቤተ ክርስቲያን አብረን አስቀድሰን ወደ መስጊድ ሄደን ሰላቱን አድርሰን ጸላት ወዳጅ ላይ ሆን እንብኝን እንቢ ብለን ሞትን አስታቅፈን ተራን ጠብቃለን ይነገረን እንጂ ለምን አንነገር ያቃቂ ቅሪንጦ የስር ቤቱን መዝጊያ ዙራክ ባጥሩን በደም ማጠንከሪያ በልማት አሳበው ስብሰባ ሲጠሩ ፈጥኖ ደራሽ ሆነን ኪስ ለማስበርበሩ እኛ ካፈሩ ላይ በእኛ ላይ እነሱ ተነጥፈትላቸው እንዲንፈላሰሱ ወያኔ ያደግ ስብናችን ረክሶ እነሱ ወደ ሰብኛ ወደ ለብሶ እነዚህ ፋሽስቶች ሬሳ ያስቆጠሩን ጧትና ማታ ለአንድ ሳምንት ጮህን አመቱን ዝምታ ወያኔን ወገብ ላይ ሰብር ላይ ፈጣ ከምድር ላይ ተንጋሎ አይኑን አፍጥጣለው በዚህም በዚያም ብንል ሐቁ እንግዲህ ነው እነ ወያኔ ታት ከላይ ታች ቀጥጠው ደርበው ደርበው ላሎዬ ላሎዬ እኛም ወገብ አስረን ደረት እየደለቅን አረ ወዬ ወዬ አረ ወዬ ወዬ እንጮ እንጮና ግሮራችን አጥቶ ንፍሳችን ሲዘጋ ወደ ቤት መሄድ ነው ክረምቶስ ከመያልፍ እስኪ ተካው ይነገረን እንጂ ለምን አንነገር አቦ ይነገረና ይነገረና አቦ እስከ መቼ ድረስ ወያኔ ቀጥቀጠን በደማችን አጥ ያካላችን ፎቅ የመጨረሻው በብጠት በይቦ ጠቅጥቀን ከኔ ሌላ ላሳር በሚል ተወጠረን ምንም ላንፈጠር ትግሉን እንደብል እየበሳሳ ነው ያንድነቱን ጎራ ቀዳዳ አስፍተ ነው ለወያኔ ፋሽስተኛው ጉልበት ሆኖ ይነገረን እንጂ ሱልጣን ፖለቲካ ገባኝ አወቅኩኝ ባይ አይኑን በጨዋጥቦ ወጥቶ አደባባይ ራሱን ሳይጠራ ሰው ይጠራል አልፎ የዘረኛነቱን ቫይረሱን ታቀ አላይን ነገርን በውይይት መድረክ እኮ በፓልቶኩ የጦር ስልት ነድፈን ሻለቃ ሻምበሉን በርከኑ መድበን ሰንጥቆ የሚሰፋ ዶክተር ቦታ ሰጠን ያለንን መሳሪያ በዝርዝር ተናግረን ከየት እንደመጣ ጀምረን ጠቁመን የሌላውን ለጠላት አስተውቀን አውጀን አውጀን ደስኩረን ደስኩረን ይነጋል ይመሻል ወይ ያንም እንዳለኛ ማልተቀየርን ይነገረን እንጂ አሁን ባለን ኮቴ በመንደው መንገድ ነፃነት ለለብሶ ያኔ ልናወር የታለና ህብረት የሚያደርገን ብረት የታለና ኃይል የሚያነሳ ፍንጃል ሌላው ይቅርና የበሰበሰን ጥርስ ፈንቅሎ ለመጣል የጣቶችን ህብረት አቅምን ይጠይቃል ተመርምር ተሰርሰር ደብልቅልቅ ግንብርብር የቃላት ጋጋታ ጧት ተሸብቦ ሲመሽ የሚፈታ የፋሽስት መሳቂያ የተረጫውታ መሰል ቀልዳ ቀልዱን አሽቀንጥረን ጥለን ቅድሚያ ለሀገራችን ለህዝባችን ሰጥተን እኛም እንደ ዜጋ ኢትዮጵያም እንዳገር ተከብረን እንድንኖር ስጋ ሳይመዝነን ሳንቋጠር በዘር ወያኔን ለመጣል ህብረት እስካልፈጠርን ዜሮም የሚቆጠር ባዶም ያለ ነገር እኛ ምንም ነን አው ዜሮም የሚቆጠር ባዶም ያለ ነገር እኛም ምንም ነን ወያኔን ለመጣል ህብረት እስካልፈጠር ይነገረን እንጂ አቦ ይነገረና ይነገረና አቦ እስከ መቼ ድረስ ወያኔ ቀጥቅጥን በደማችን ይነገረን እንጂ ለምን አንነገር አቦ ይነገረና ይነገረና አቦ እስከ መቼ ድረስ ወያኔ ቀጥቅጥን በደማችን ይነገረን